Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ እዚህ ጋቢና ከጎኔ ቁጭ ብላለች። ሄኖክ ዛሬ የለም።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችን የያዝናቸውን ፕሮግራሞች እናስተዋውቃችሁ። በትላንትናው ዕለት በነቀምት ከተማ በኢትዮጵያ መንግስት ወታደሮች ካምፕ ላይ ቦምብ ፈንድቶ ጉዳት ማድረሱ ተገለጸ። ከጉዳቱ በኋላ የተገኘው ሰው ሁሉ ድብደባ ደርሶበታል ሲሉ ነዋሪዎች ያማርራሉ።
ትላንትና በነቀምት ከተማ ውስጥ ደርጌ ክፍለ ከተማ የሚባል አለ፣ ወይንም 02 ቀበሌ የሚባል እና እዛ ውስጥ የሚኖሩት ወታደሮች ነበሩ። ከዛ ውስጥ እዛ የማይታወቀው አካል እከሌ የማንለው ሰው ቦምብ በመወርወር አጋዚዎች፣ የሞቱ አጋዚዎች አሉ፣ በዛ ላይ የቆሰሉም አሉ።
በሪዮ ኦሎምፒክስ የማራቶን ውድድሩን ሲፈጽም ሁለት እጆቹን አጣምሮ ከራስ በላይ የተቃውሞ ምልክት ያሳየው አትሌት ፈይሳ ሌሊሳ ዛሬ እዚህ የአሜሪካ ድምጽ ስቱዲዮ ይገኛል።
እኔ ሀሳብ የለኝም። ሀገሬን በጣም ይወዳለሁ፣ ህዝቤን በጣም ይወዳለሁ። እኔ ለህዝብ ብዬ ነው ወደ ከሀገር የወጣሁት እንጂ ለሌላ ወይም ደግሞ ለሌላ ምቾት ብዬ አይደለም የመጣሁት። እኔ ጥሩ ኑሮ አለኝ።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ የጋቢና ቪኦኤ አድማጮች፣ ከሰዓቱ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። ኤርትራ ራስዋን እንደ ዳዊት ዩናይትድ ስቴትስን እንደ ጎልያድ ማየት ከፈለገች የሚደርሱባት ቁስለቶች ሁሉ በራስዋ የደረሱባትና የምትወነጭፋቸው ጠጠሮችም የሚወርዱት በራስዋ ህዝብ ላይ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስተር ሊንዳ ቶማስ ግሪንፊልድ አስታውቀዋል። ረዳት ሚኒስተሯ ትላንት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው በሰጡት ማብራሪያ አሁን በኤርትራና በአሜሪካ መካከል ያለው ግንኙነት ዋሽንግተን እንዲኖር የሚፈልገው አይነት አለመሆኑንም ተናግረዋል። ኤርትራ ችላ የተባለች አካባቢያዊ ስጋት በሚል ርዕስ በተካሄደው በዚህ የእማኝነት መድረክ ላይ ቀርበው የተናገሩት ሌሎችም ምስክሮች የኤርትራ መንግስት እየተከተለ ነው በሚሉት አቅጣጫና የየራሳቸው የመፍትሄ ሀሳቦችን አቅርበዋል። የኤርትራ መንግስት ምላሽ ለማግኘት ዋሽንግተን ዲሲ ወደሚገኘው የኤርትራ ኤምባሲ፣ ኒውዮርክ ወደሚገኘው የኤርትራ ሚስዮን፣ ወደ አስመራም ደውለን ያደረግናቸው ሙከራዎች ለጊዜው አልተሳኩም። በሌላ በኩል ግን የኤርትራ አሜሪካውያን ድርጅት የሚባል ቡድን ባወጣው መግለጫ በኤርትራ ላይ የተካሄደው የትናንቱ እማኝነት ቅንነት የጎደለው መረጃ የተነሳ ሲል ሰይሞታል። በግጭትም ሆነ በፖለቲካ አለመረጋጋት ከሀገርና ከቀያቸው የሚሰደዱ ሰዎች በተለይ ደግሞ ህጻናትን ትተው ከሚሰደዱት ነገሮች አንዱ የትምህርት አገልግሎትን ጭምር ነው። የተባበሩት መንግስታት የስደተኞች ኮሚሽነር ዛሬ ባወጣው ሪፖርት 3.7 ሚሊዮን ህጻናት የትምህርት እድል እንደማያገኙ ይገልጻል። ህጻናቱ እድሜ ሲገፉ ደግሞ ሁኔታው ክፉኛ እንደሚብስ ድርጅቱ በሪፖርቱ ያስረዳል። በተባበሩት መንግስታት መረጃ መሰረት በመላው ዓለም ከሚገኙ ስደተኞች 1% ብቻ ዩኒቨርሲቲ የመግባት እድል እንደሚገጥማቸው፣ ይህ ደግሞ 34% ከዓለም ህዝብ ከሆኑት ስደተኞች መሆኑንም ይገልጻል። አንድ የእንግሊዝ የህግ አርቃቂዎች ቡድን እንግሊዝና ፈረንሳይ በ2011 ዓ.ም በሊቢያው መሐመድ ጋዳፊ ከስልጣን ማስወገድ ያካሄዱትን ጣልቃ ገብነት ክፉኛ ነቅፈዋል። ከእንግሊዙ ፓርላማ የውጭ ጉዳዮች የተውጣጡ ኮሚቴ የቀረበው ሪፖርት በጊዜው የተወሰደው እርምጃ ተገቢ እቅድ ያልነበረው መሆኑን፣ በዚህ ምክንያትም ሊቢያ አሁን በምትገኝበት አለመረጋጋት፣ የታጣቂ ሚሊሻዎች የስልጣን ሽኩቻ እና ራሱን እስላማዊ ቡድን ብሎ የሚጠራው ቡድን ሀገሪቱን እንዲቆጣጠር ምክንያት ሆኗል ይላል። ይህ ውሳኔ ሀገራቱ በሊቢያ ያካሄዱት ጣልቃ ገብነት ከ5 ዓመታት በኋላ የወጣ ነው። የሰዓቱ ዜናዎች እስካሁኑ ነበር። ወደ ተቀሪው የጋቢና ቪኦኤ ዝግጅት ላሰጋግራችሁ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በምስራቅ ወለጋ ነቀምት ከተማ በትላንትናው ዕለት በነቀምት ከተማ በኢትዮጵያ መንግስት ወታደሮች ካምፕ ላይ ቦምብ ፈንድቶ ጉዳት ማድረሱ ተገለጸ። ከጉዳቱ በኋላ የተገኘው ሰው ሁሉ ድብደባ ደርሶበታል ሲሉ ነዋሪዎች ያማርራሉ። ሲሆን ግርማ ዘርዝራላት።
በነቀምት ከተማ ነዋሪ መሆኗን የገለጸችልን ወይዘሮ ሳዲያ ኢቲቻ በነቀምት ከተማ ነገሮች ከጊዜ ወደ ጊዜ እየተባባሱ መምጣታቸውንና ሰዎች ከዛሬ ነገ ድብደባና እስራት ይደርስብናል በሚል ፍርሃት ውስጥ እንደሚገኙ ትናገራለች። በዚህ ሁኔታ ውስጥ በትናንትናው ዕለት ከምሳ ሰዓት በኋላ የኢትዮጵያ መንግስት ወታደሮች የሰፈሩበት ካምፕ ላይ ማንነታቸው ባልታወቁ ሰዎች ቦምብ መወርወሩንም ትገልጻለች።
ትላንትና በነቀምት ከተማ ውስጥ ደጌ ክፍለ ከተማ የሚባል አለ ወይም 02 ቀበሌ የሚባል እና እዛ ውስጥ የሚኖሩት ወታደሮች ነበሩ። ከዛ ውስጥ እዛ የማይታወቀው አካል እከሌ የማንለው ሰው ቦምብ በመወርወር አጋዚዎች፣ የሞቱ አጋዚዎች አሉ፣ በዛ ላይ የቆሰሉም አሉ። ቦታው እንግዲህ ወታደሮቹ ናቸው እዛ ውስጥ እዛ ካምፕ ውስጥ የሚኖሩት እና አላማውም ለነሱ ተብሎ ነው። ከአሁን በፊትም እነሱ አንዳንድ ነገር ሰዎች፣ ህዝቦች ጥያቄ ሊያነሱ ሲወጡ ቅድሚያ እነሱ ናቸው ወጥተው ሰዎችን መብታቸውን እንዳያወሩ የሚያደርጉት የሚገሉ የሚመቱት። ያንን ለመበቀል ነው ይሄ ነገር የተከሰተው ነው የሚባለው። ግን እከሌ ነው ያ ነው የሚባል ነገር ተጨባጭ የሆነ አካል እስካሁን እከሌ ነው የተባለ የለም። እንደፈነዳ ብቻ ነው እኛ የሰማነው የሞቱና የቆሰሉ እንዳለ ነው። ከዛም መንገድ ላይ ደግሞ እዛው ሰፈር ደርጌ ሰፈር ወይንም 02 ቀበሌ ውስጥ በዛ በኩል የሚያልፉ ሁላ ቦምብ በፈነዳው ሰበብ ማለት ነው ብዙ ሰዎችን እየደበደቡ ትልቅ፣ ትንሽ፣ አሮጊት፣ ሽማግሌ ሳይሉ ብዙ ሰዎችን እየደበደቡ ነበር። የታሰሩ ልጆችም አሉ እዛ ሰፈር ያሉት ማለት ነው።
በዚህ ፍንዳታ ምን ያህል ሰው እንደተጎዳ ትክክለኛ መረጃ እንደሌላት የምትናገረው ወይዘሮ ሳዲያ በሰዓቱ ግን አካባቢው ላይ ከፍተኛ ትርምስ እንደነበር ትገልጻለች። ሌላው የከተማው ነዋሪ ወጣት ጀማል ቶላ በነቀምት የማይፈጠር ነገር የለም፣ ከተማው በመከላከያ ፖሊሶች ቁጥጥር ስር በመሆኑ በእርሱና በነዋሪው መካከል በመከላከያ ሰራዊቱና በነዋሪው መካከል ከፍተኛ ውጥረት እንዳለ ይገልጻል። የደረሰው አደጋም የዚህ ውጤት ነው ባይ ነው።
ስድስት ሰዎች በጣም ጉዳት ደርሶባቸዋል። አንድ ሰው እንደተፈ ነው። ሌሎች ሪፈር የተደረጉ አሉ ወደ አዲስ አበባ። እዛ ውስጥ ተሰብስቦ ያሉ ነበሩ። እነዚህ አድማ በታኙም አጋዚውም የተለያየ የጦር ቡድን ተሰባስቦ እዛ ውስጥ ነው ቤዛቸው ማን ነው እና እዛ ላይ ነው ጥቃቱ ያነጣጠረው። ደግሞ በትንሹ የተጎዱት ደግሞ አንድ 20 ሰው ትንሽ የመቁሰል አደጋዎች ገጥመዋቸዋል። ስድስቱ ግን ሲሪየስሊ በጣም ተጎድተዋል። አንድ ሰው ከስድስቱ አንድ ሰው ሞቶ ሌሎች ደግሞ ወደ አዲስ አበባ ሪፈር የተደረጉ እና እንግዲህ ከእሱ ጋር ተያይዞ ብዙ ድብደባ ነበር። እንግዲህ ሁሉም ኃላፊ መግዳሚ የሚደበደባል ደባደብ ነው። ሌባና ፖሊስ ህዝቡን መቀጥቀጥ ነው። አሪፉን፣ ወጣቱን፣ ህፃኑን፣ አዋቂውን ሁሉንም መቀጥቀጥ ነው፣ ማስፈራራት ነው እና በቃ ምንም መንቀሳቀስ የማይቻልበት ሁኔታ ነበር። ፍተሻ በጣም 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 ከባድ ፍተሻ ነበረ። በስተት እንኳን መታወቂያ ጥሎ የወጣ ሰው በጣም ትልቅ አደጋ ውስጥ ይገባ ነበር። በትናንትናው ዕለት ትርምስ ነው ብቻ፣ እስከ ዛሬ ድረስ ትርምሱ የከፋ ነው።
የምስራቅ ወለጋ ዞን የደህንነት ጉዳይ ኃላፊ አቶ በዳሳ ጎበና ስለዚህ ጉዳይ ተጠይቀው በፍንዳታው የሞተ ታጣቂ እንደሌለ ይናገራሉ።
ቦምቤን ወራ ደርጌ በቃ ጀረሙት ቡና ነገኛ ጀር ቦምቤን አጭት ገንደርበተኔ ደርበት ማርማንበረኔ
ደርጌ በሚባለውና የጸጥታ ኃይል በሰፈረበት ቦታ ላይ ቦምብ ተወርውሯል። ማን እንደ ወረወረው ግን አይታወቅም። ከጸጥታ አስከባሪው ኃይል 3 ሰዎች ቆስለዋል። ከዚያ ውጪ የደረሰ ነገር የለም፣ የሞተም የለም።
ነዋሪዎቹ እንደሚሉት በነቀምት ከተማ ከዚህ አደጋ በፊት በአድማ የንግድ ቤቶቻችሁን ዘግታችኋል፣ የትራንስፖርት አገልግሎት መስጠት አቋርጣችኋል የተባሉ በከተማው የሚገኙ ነጋዴዎች እየታሰሩ ቅጣት እንዲከፍሉና ሁለተኛ በአድማ አልሳተፍም ብለው እንዲፈርሙ መገደዳቸውን ይናገራሉ። አቶ በዳሳ በበኩላቸው በአሁኑ ሰዓት የታሰረ የለም፣ የታሰሩትም ከእስር ተለቀዋል ብለዋል። የተከበራችሁ የጋቢና ቪኦኤ አድማጮች፣ አሁን ደግሞ ወደ ሌላ ዘገባ እናሻግራችሁ። በ2016 ሪዮ ኦሎምፒክ የማራቶን ውድድሩን ሲያጠናቅቅ ሁለት እጆቹን አጣምሮ ከራሱ በላይ በማድረግ በአሁኑ ሰዓት በተለያዩ በኢትዮጵያ ቦታዎች በተቃውሞ ቦታዎች ላይ እየተዘወተረ የሚገኘውን የኢትዮጵያ መንግስትን መቃወሚያ ምልክት ያሳየው የ26 ዓመቱ አትሌት ፈይሳ ሌሊሳ ዛሬ እዚህ ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በጋቢና ቪኦኤ እና በሌሎችም ስቱዲዮዎች እንግዳ ሆኖ ይገኛል። በአሁኑ ሰዓትም በቪኦኤ አምሃሪክ በቮይስ ኦፍ አሜሪካ የእንግሊዝኛው ፕሮግራም ላይ እየቀረበ ይገኛል። በቀጥታ ስርጭት ፈይሳ ሌሊሳ በዚህ ቆይታው የአሜሪካ ሬዲዮ ድምጽ ካሉት 45 የተለያዩ ቋንቋ ፕሮግራሞች ላይ አብዛኞቹ በቀጥታ ስርጭት ፕሮግራማቸው ለማስተላለፍ ፍላጎት አሳይተዋል። ምናልባት ሰዓት ካገኘን መልሰን እናመጣ ይሆናል። ለአሁኑ ግን ከጥቂት ደቂቃዎች በፊት ከእንግሊዝኛው ፕሮግራም በፊት በጋቢና ቪኦኤ ላይ ከሄኖክ ሰማእግዜር ጋር አጠር ያለ ቆይታ አድርጎ ነበር። እንደዚሁም ደግሞ በፌስቡክ በቀጥታ ለጥያቄዎቻችሁ መልስ ሲሰጥ ነበር። ከዛ ውይይት ላይ ከሰጠው ቃለ ምልልስ የመጀመሪያውን ክፍል ቀንጨብ አድርገን ለዘወትር የጋቢና ቪኦኤ አድማጮች ልናስደምጣችሁ አምጥተነዋል።
ሽርን ጋቢና ቪኦኤ ኩቼ ሰውራደ እንዘ ሀካ ታረ ደ ሄኖክ ፈንቼ ደ መስታወት አረጋው
ቢቲ ተለመ ጆኒ ና ጋቢና ቪኦኤ with Enoch Fenty and Mr. Wet Aragao.
ሌሊሳ ፈይሳን እንዲሁ በቀጥታ በቪኦኤ አምሃሪክ እንግሊሽ ላይ በእንግሊዝኛው ሰርቪስ ላይ በአሁኑ ሰዓት እየሰጠ ይገኛል ቃለ ምልልሱን። ሰዓት ካገኘን ወደ መጨረሻ ላይ እዚህ እናመጣዋለን። ለአሁኑ ግን ቀደም ብለን ያስተዋወቅናችሁን ከሄኖክ ሰማእግዜር ጋር ያደረገውን ቃለ ምልልስ እናስደምጣችኋለን። ቃለ ምልልሱን እየፈለግነው ነው። በጣም ይቅርታ የተከበራችሁ የጋቢና ቪኦኤ አድማጮች፣ እንግዲህ በርካታ ጥያቄዎች እየቀረቡልን ነው። ፈይሳ ሌሊሳን እዚህ ለማምጣት ነው የምንጥረው። በቀጥታ እዚህ ስቱዲዮ አምጥተን ከእናንተ ከዘወትር አድማጮቻችን ለሚነሱ ጥያቄዎች መልስ እንዲሰጥ እናደርገዋለን። አጠር ያለ ያደረገውን ቆይታ እናስደምጣችሁ።
በኢትዮጵያ በተለያዩ አካባቢዎች የተቀሰቀሱ ህዝባዊ ተቃውሞዎችን ተከትሎ እንግዲህ የወጣው አዲስ የኮንግረስ ረቂቅ ህግ ነው። የኢትዮጵያ ጸጥታ ኃይሎች በዜጎች ላይ የሚወስዷቸውን ያልተመጠኑ እርምጃዎች የሚያወግዝ ነው። የኢትዮጵያ መንግስትም ሁኔታውን በገለልተኛ ቡድን የተሟላ ማጣራት እንዲያደርግ የሚጠይቅ ነው። ይሄ ደግሞ ከሆነ በኋላ ከኃይል ያለአግባብ የተጠቀሙ የጸጥታ ኃይሎችም ለፍትህ ለፍርድ እንዲቀርቡ የሚጠይቅ ነው። በእስር ቤት የሚገኙ ጋዜጠኞች እንደዚሁም ደግሞ የፖለቲካ መሪዎች እንዲፈቱ የሚጠይቅ ነው። በማህበረሰብ ተቋማት ላይ ደግሞ የተጣለው ህግ እንዲሻሻልና እንዲለወጥ የሚጠይቅ ነው። ፈይሳ፣ ወደ አንተ ልምጣና በአጠቃላይ በኢትዮጵያ ውስጥ እየተከናወነ ያለው የሰብአዊ መብት ጥሰትን አስመልክቶ በምታነጋግር ጊዜ ከዩናይትድ ስቴትስ ባለስልጣናት የምታገኘው ምላሽ ምንድን ነው? ምን ይለዋል?
እኔ ምንም አላሉኝም። ያወጡት ህግ እኔ አላነበብኩም። ሰው እንደ አጋጣሚ ነግሮኛል። እነሱ ያወጡት እንትን እኛም እሱ ነው የጠየቅነው። መብታችን ይከበር ነው። እኛም እንደ ማንኛውም ኢትዮጵያ ሀገራችን ውስጥ በሰላም መኖር ነው የምንፈልገው። ይህንን ነው እንጂ እኛ ሰውም ጠልጤን አይደለም። ይሄ ነው እኛ የኔ ሀሳብ ማለት ነው። ይህን የሚለው
አሁን ከቤተሰቦች ጋር ትነጋገራለህ። በቀደም ልጆችን አስመልክቶ ጥያቄ ቀርቦልህ ነበረ በጋዜጣዊ መግለጫ ላይ እና አንድ እኔንም በጣም ሳስበው የነበረው ንግግር የተናገርከዋለ ልጆቼ ከማንም አይለዩም ያልከው ነበረ። እስኪ ከቤተሰብህ ጋር አሁን ያለህን ግንኙነት ግለጽልን።
ከነሱ ጋር በስልክ እንገናኛለን። ከዛ ምን እንዴት እንደሚኖሩ እየነገሩን ነው። ጥሩ ናቸው፣ በሰላም እየኖሩ ነው። ጥሩ ነው።
ወደ ሩጫ እንደዚሁም ደግሞ ያው ኑሮህ ነው መሮጥ ኑሮህ ነው። ኬንያ ሄዳለሁ ብለህ ነበረ። ምናልባት ከፍተኛ ሃይ አልቲቲዩድ ከፍተኛ ቦታ ላይ ልምምድ ማድረግ ስላለብ አሁን ደግሞ ዩናይትድ ስቴትስ ነው ያለው እዚህ ትቆያለህ እዚህ ለመቆየት ሐሳብ አለ?
አዎ።
ሌላ መቀረበለ ጥያቄ ለዩናይትድ ስቴትስ የመሮጥ እድሉ ቢኖር በአለም ሻምፒዮናም ሆነ በተለያዩ የኦሊምፒክ ውድድሮች ትሮጣለህ የሚል ጥያቄ ቀርቦልህ ነበር? ምላሽህን አሁን ጋቢና ቪያት ቪያ ማሪክ ላይ እንስማው።
እኔ ሐሳብ የለኝም። አገሬን በጣም ይወዳለሁ፣ ህዝቤን በጣም ይወዳለሁ። እኔ ለህዝብ ብዬ ነው ወደ ከሀገር የወጣሁት እንጂ ለሌላ ወይ ደሞ ለሌላ ምቾት ብዬ አይደለም የመጣሁት። እኔ ጥሩ ኑሮ አለኝ፣ ጥሩ ቤት ውስጥ ነው የምኖረው። ለህዝብ ብዬ ነው የወጣሁት እንጂ እኔ ለሌላ ሀገር ብዬ አይደለም። ሌላ ለሌላ ሀገር ለመሮጥ አይደለም። ከቤተሰብ ከአንተን የተለየሁት እኔ ወደፊት ስራ ተቀይሮ ተመልሼ ለሀገራችን ብሮጥ ደስ ይለኛል እንጂ ለየትም ሀገር አልሮጥም፣ ዜግነቴም አልቀይርም። አንድ ቀን ደግሞ ወደዛ ተመልሼ እንደምሮጥ ነው ተስፋ የሚያደርገው። ይሄ ነው።
ሩጫውን በተመለከተ ታዲያ እንግዲህ ከዓለም ሻምፒዮናና ከኦሊምፒክ ውድድሮች ውጪ በሀገር ከሚደረጉ ውጪ ሌላ በርካታ ሩጫዎች አሉ። በዛ ላይ ለመሳተፍ እንደምትፈልግ ስትገልጽ ነበር። የት ነው መሰረትን ማድረግ ያሰብኩ? የት ሆነ ነው ልምምድ የምታደርገው?
እዚህ አሜሪካ ውስጥ ነው። ቦታውን ገና ሰው ጠይቄ በሰሞኑም የሚወስን ይሆናል። አሜሪካ እንደ ሚቆይ ነው የሚያውቀው። እስካሁን ድረስ ወደ ሌላ እንትን አልወጣም። ለትንሪ
ኒው ሜክሲኮ ስትል ነበረ?
በቃ አሪዞና፣ ኒው ሜክሲኮ፣ ሌላ ኮሎራዶ፣ ብዙ እንትን ለትሬኒንግ የሚሆኑ ብዙ ቦታዎች አሉ። እነሱም መርጬ ሰው ሯጮች የሚበዙበት ቦታ ላይ ከእነሱ ጋር እንዲሰራ ማለት ነው። እዛ ኢንፎርሜሽን እየጠየቅኩ ነው። እዛ ሜዲያ አይቀርም መርጬ።
በኮንሶ አንዳንድ ቀበሌዎች ተሰማርተው የነበረው የመከላከያ ሰራዊት ቢወጣም ከአካባቢው ወረዳዎች የተውጣጡ ታጣቂዎች ተተክተው በሁለት ቀበሌዎች እየተዋጉ ናቸው ሲሉ ከኮንሶ የህዝብ ተወካዮች አንድ ነኝ ያሉት አስታወቁ። ለቀናት የወደቁ አስክሬኖችንም እስከዛሬ ማንሳት አልተቻለም ይላሉ። የደቡብ ክልላዊ መንግስት ቃል አቀባይ ይህንን ያስተባብላሉ። ህዝቡም እየተረጋጋና ወደ ዘወትር ውሎ እየተመለሰ ነው ብለዋል። የዚህ ዘገባ ቀጥታ እስካሁን አልደረሰንም። እንደደረሰን ለእናንተ ለአድማጮች እናደርሳለን። ወደ ተከታዩ ዘገባችን እንሄድ።
የአዲስ ዓመት ዋዜማ በአሌክሳንድሪያ ቨርጂኒያ በማደጎ በአሜሪካ ሀገር በሚገኙ ህጻናትና አዳጊ ወጣቶችን ባህላቸውንና ታሪካቸውን እንዳይረሱ በሚል እሳቤ በኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ ባህላዊ ምሽት ተዘጋጅቶ ነበር። በዝግጅቱ ላይ የቨርጂኒያ ከንቲባን ጨምሮ ዓለም አቀፍ የባህልና ቅርስ ተመራማሪዎች እንዲሁም በማደጎ በዩናይትድ ስቴትስ ነዋሪ የሆኑ ልጆችና ወላጆች ተገኝተው ነበር። ይህን ዝግጅት ያዘጋጀውን የኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ መስራች እና ስራ አስኪያጅ አቶ ተፈራ ኃይሉን መስታወት አራጋው አናግረዋለች።
በአዲስ ዓመት ዋዜማ በርካታ ኢትዮጵያውያን በሚኖሩባት አሌክሳንድሪያ ቨርጂኒያ በዋናነት ኢትዮጵያውያን የማደጎ ልጆችን ከባህላቸውና ታሪካቸው ጋር ለማቀራረብ በሚል እሳቤ አንድ የመዝናኛ ዝግጅት ተዘጋጅቶ ነበር። በዚህ የዋዜማ ምሽት ከኢትዮጵያ የመጡ የባህል ሙዚቀኞችን ጨምሮ የአሌክሳንድሪያ ከንቲባ አሊሰን ሲልቨርበርግ፣ በማደጎ ልጆች ላይ የሚሰራው መማክርት ጉባኤ አባል ሬድላ ድል ፔፐርን ጨምሮ በርካታ አሜሪካውያን የማደጎ ወላጆችና ልጆች የተገኙበት ነበር። ዝግጅቱን ያዘጋጀው የኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ መስራችና ስራ አስኪያጅ አቶ ተፈራ ኃይሉ ስለ ዝግጅቱ በአጭሩ እንዲገልጾልናል።
በጣም አመሰግናለሁ ድልን በድጋሚ ስላገኘን። ይህ ፕሮግራም የኢትዮጵያን አዲስ ዓመት በተመለከተ በተለይ ሁለት ዓላማ አለው እና በዓላት በተለይ በማደጎ ከመጡ ልጆች ጋር በተገናኘ በዓል አንደኛው ባህልን የማስተዋወቂያ ሲሆን፣ ሁለተኛው ደግሞ እንደ ችግር መፍቻም ነው። የኢትዮጵያን ባህልና ታሪክ ማስተዋወቅ እንዲሁም ደግሞ እነዚህ ወላጆች ልጆቻቸውንም እንዲረዷቸው ጭምር የባህሉን በማወቅና በመረዳት ልጆቻቸውን እንዲረዱ ለማድረግ ተብሎ የተዘጋጀ ነው። ይህ ፕሮግራም የተዘጋጀው ከሲቲ ኦፍ አሌክዛንድሪያ ኦፊስ ኦፍ አርት ጋር ነው እና በተለይ እነሱም እንዲሁ ደግሞ ነዋሪውም ደግሞ ብዙ ኢትዮጵያ ይዛ በመኖራቸው እና ብዙ ኢትዮጵያውያን ቢዝነስ ስላላቸው ለምን እስቲ የእናንተን ባህልም እንወቀው በሚል ጥያቄ ባቀረቡት መሰረት አለባበሳችንን፣ የባህላዊ ልብሳችንን፣ ጌጦቻችንን ማየት በመፈለግ በማየት መማር እንደፈለጉ ሙዚቃዎችን፣ የኢትዮጵያን ባህላዊ ሙዚቃ መሳሪያዎቹን በመስማት የኢትዮጵያን ቡና በማሽተት እነዚህ አምስቱ የስሜት ህዋሳት የሚባሉት ወይም ደግሞ ደ ፋይቭ ሴንስስ በሚባለው ተጠቅመው የኢትዮጵያን ባህል ምግቡን በመቅመስ እና ዳንሱንም እንደዚሁ በመደነስ እና የአመት በዓሉን ስፒሪት
አመት በዓል
እንዲሸጥ አለባበሳችንን ማየት ይፈልጋሉ። ሙዚቃችንን መስማት ይፈልጋሉ። የቡናውን ሽታ ያለውን የቡናውን ግርግር ምግቡን ደግሞ የኢትዮጵያን ከሌላው ጋር በማነጻጸር ይሄው ይሄኛው ይህን ይመስላል ይሄኛውን ይህን ይመስላል ብሎ ለማስተማር ለማሳወቅ ከሚል የተደረገ ፕሮግራም ነው።
ማን ተሳትፎ ነበር? የማደጎ ወላጆቹና የልጆቹ ስሜትስ ምን ይመስል ነበር?
በጣም በጣም ደስተኞች ነበሩ። አሌክዛንድሪያ ቨርጂኒያ ውስጥ ይሄ ለመጀመሪያ ጊዜ ነው የተከናወነው። ብዙ የኢትዮጵያን ሰዎችና ከኢትዮጵያ ጋር የሚሰሩ ድርጅቶችን ያሳተፈ ነው። አንደኛው ፈንድቃ በተለይ ካዛንቺስ አካባቢ ትልቅ የኢትዮጵያን ባህል በማስተዋወቅ የሚገኙ ናቸው። እንዲሁም ደግሞ በተለያዩ ጊዜያት አውሮፓን፣ አሜሪካን በመዞር የኢትዮጵያን ባህል የሚያስተዋውቁ ነበሩ። ሁለተኛ ደግሞ የኢትዮጵያን ባህላችንን በተመለከተ ደግሞ የሚያስረዱም የባህል ባለሙያዎች ነበሩ። አንትሮፖሎጂስትና አርኪኦሎጂስት ነበሩ። በዛ ደግሞ ቡናውንም ለማፍላት ከብዙ የኢትዮጵያን ግሮሰሪስ በአሌክዛንድሪያ የሚኖሩ የተሳተፉበት ነበረ። የናሽናል ካውንስል ፎር አዶፕሽን በተለይ ኢትዮጵያ ብዙ የአዶፕሽን ኤጀንሲዎችን ይዘው በተለይ ቢሮቸውን በአሌክዛንድሪያ አድርገው የሚገኙ የአዶፕሽን ኤጀንሲዎች ህብረት ያለበት የእነሱም ተወካይ በመገኘት ስለ የማደጎን እና ከማደጎ ጋር ተያይዞ የሚገኝ በተለይ ባህልን ከማሳየት አንጻር ምክንያቱም ልጆች ህጻናት ላይ በሚደርሱ ችግሮች እንደ መፍትሄ ከሚጠቀሱ አንዱ አዶፕሽን ነበረ። እንዲሁም ደግሞ የሲቲ ኦፍ አሌክዛንድሪያ ሜየር ከንቲባ እዛ በመገኘት ኢትዮጵያኖች ቁጥራቸው የኢትዮጵያኖች ቢዝነሳቸው በአሌክዛንድሪያ ውስጥ በጣም እና ይህም በመሆኑ የኢትዮጵያኖች ባህል የእኛም ባህል እየሆነ መጥተዋል እና መልካም አዲስ ዓመት በሚል በተለያዩ ሰዎች የተለያዩ መልእክቶች የተላለፈበት ነው። ለበዓሉ ትልቅ እንትን የሰጠውና ወላጆችን በጣም የወደዱት በዲሲ የሚገኘው የቅድስት ድንግል ማርያም ቤተ ክርስቲያን የህጻናት ክፍሉ ተሳትፎ ነበረ እና እነሱ በተለይ ህጻናቶቹ ያደረጉት የነበረው የመዝሙር ከበሯቸውን ጽናጽሉን ይዘው እነዛንም ልጆች የማነሳሳት ወላጆቹንም በቆሙበት በተቀመጡበት ራሳቸውንና ልጆቻቸውን ሲያንቀሳቅሱ እንዳየው መሰክር ወዳለው 250 የሚሆኑ በወቅቱ የተገኙ ናቸው። ልጆቹንም ሁለትም ያዟሉ፣ አንድም ልጅ የያዙም አሉ። ግን እንደ ትላልቆቹን ቆጥረን በአጠቃላይ እስከ 250 ተሳታፊዎች እንደነበሩ አስታውሳለሁ።
በመጨረሻም የኔትወርክ ኦፍ ፋሚሊ ሰርቪስ ፕሮፌሽናልስ መስራችና ስራ አስኪያጅ አቶ ተፈራ ኃይሎ የማደጎ ልጆች ኢትዮጵያዊነታቸውን እንዳይረሱ በሚደረገው ጥረት ላይ ለተሳተፉት ሁሉ ምስጋናውን በማቅረብ ይህ ጥረት ወደፊትም ተጠናክሮ መቀጠል እንዳለበት መልእክቱን አስተላልፏል።
ነው ለዚህ ፕሮግራም መሳካት ትልቅ አስተዋጽኦ ያደረጉት በኢትዮጵያ በአሌክዛንድሪያ ያሉ የኢትዮጵያ ሬስቶራንትና የቢዝነስ ሰዎች እንደዚህም ደግሞ የሲቲ ኦፍ አሌክዛንድሪያ ኦፊስ ኦፍ አርትስ የሰማርያም ቤተክርስቲያን ህጻናት ክፍሉን ቡና የተባበሩ ቡና ያፈሉትን ሁሉንም በአጠቃላይ ስማቸው መጥቀስ ባይቻልም ሁሉንም እጅግ እናመሰግናለን እና በቀጣዩ እንደዚሁ አብረን በመስራት ባህላችንና ታሪካችንን በማስተዋወቅ ሌሎች በማደጎ ወደዚህ የመጡትን ልጆችና ቤተሰቦቻቸውን እንዲሁም ሌሎችንም እዚህም ተወልደው እዚህ ያደጉትን ኢትዮጵያን ተወልደው እዚህ ያደጉትን ሁሉንም በጋራ አቀፍ የኢትዮጵያን ባህልና ታሪክ የምናስተምርበት መንገድ በጋራ እንቀይስ የሚል ነው። በጣም እጅግ አመሰግናለሁ።
እኛም በጣም ነው የምናመሰግነው። እንግዲህ ይህ የባህልና የታሪክ ማቀራረብ ስራ ይቀጥላል የሚል ተስፋ አለን። እንግዲህ በርቱ። ቀደም ብለን እንዳስተዋወቅ ነው በኮንሶ አንዳንድ ቀበሌዎች ተሰማርቶ የነበረው የመከላከያ ሰራዊት ቢወጥም ከአካባቢው ወረዳዎች የተውጣጡ ታጣቂዎች ተተክተው በሁለት ቀበሌዎች እየተዋጉ ናቸው ሲሉ ከኮንሶ የህዝብ ተወካዮች አንዱ ነኝ ያሉት አስታውቀዋል። ለቀናት የወደቁ አስክሬኖችንም እስከዛሬ ማንሳት አልተቻለም ይላሉ። የደቡብ ክልላዊ መንግስት ቃል አቀባይ ይህንን ያስተባብላሉ። ህዝቡም እየተረጋጋና ወደ ዘወትር ውለው እየተመለሰ ነው ብለዋል። አሁን ዘገባው ደርሶናል። በቀጥታ ወደ ዘገባው እናምራ።
በኮንሶ የተፈጠረውን ግጭት አስመልክቶ ከኮንሶ ህዝብ 23 ተወካዮች መካከል አንዱ መሆናቸውን የሚገልጹት አቶ ገመቹ ገንሴ እንደሚገልጹት ከሆነ በመሰረቱ የተቀየረ ነገር የለም። አንድ የተለወጠ ነገር ቢኖር የመከላከያ ሰራዊቱ ከአካባቢው ወጥቷል። ይሁንና በተነሳው ሰራዊት ፈንታ የተተካ የታጠቀ ኃይል አለ ነው የሚሉት።
ከሶስት የዞኑ ወረዳዎች የተመለመሉ ተዋጊዎች በአሁኑ ሰዓት ገርሰባ በሚባል ቦታ ሁለት ቀበሌያት ጋር በከባድ ውጊያ ላይ ናቸው። ከትላንትና ማታ ጀምሮ እስካሁን ድረስ ቀበሌዎቹ ጃርሶና ብርብርሳ ይባላሉ። ጃርሶና ብርብርሳ።
አቶ ገመቹ አክለውም ግጭቱ በተቀሰቀሰባቸው አካባቢዎች እየተፈጸመ ነው ያሉትንም በሚከተለው መንገድ አብራርተዋል።
እስካሁን ድረስ አስክሬን ማንሳት አለመቻሉን ከዛሬ ድረስ አስክሬን ማንሳት አለመቻሉን ጭምር መግለጽ ይፈልጋለሁ። አንድ ቦታ ላይ ስድስት አስክሬን እንዳለ ተደርሶበታል። እነዛን ስድስት አስክሬኖች እንዳይነሳ ሰራዊቱ አሁንም በሆን በከፍተኛ ሁኔታ እየተከላከለ ነው ያለውና ዛሬ ሶስተኛ ቀን ያስቆጠረ አስክሬን ነው። እንግዲህ ምን እንደመሆን አይታወቅም። እንደዛ እስራቶችም በዝተዋል። በአሁኑ ጊዜ እስካሁን ድረስ በትላንትናና በዛሬ ብቻ ወደ 8 ሰዎች ታስረዋል። ሙላሌ መንግስቱና አዲሱ ሙሉ የሚባሉት ትላንትና ዕለት ተደብድቦ ታስሯል። ወደ 6 አርሶ አደሮችም እንደዚሁ ወደ ከብቶቻቸውን ለማየት በሚሄዱበት ጊዜ ታስሮ ዛሬ እህል እንኳን እንዳያገኙ የተደረገበት ሁኔታ አለ። ከዛ ጋር ተያይዞ በጣም የሚያሳዝነው ነገር ወደ 17 የማረኳቸው ሰዎች ብልታቸው ነው እየተቀጠቀጡ ለመግለጽ ራሱ በሚያሳቅቅ ሁኔታ ላይ ነው የሚገኘው እና በጣም የሚያሳዝነው ይሄኛው ደግሞ
የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን የዛሬውን የአካባቢውን ሁኔታ ለቪኦኤ ሲገልጹ እንዳሉት ሶስት መድረኮች ተዘጋጅተው ነበረ። እነዚህ ሶስት መድረኮች በአመራር በወጣቶችና ህብረተሰቡን የሚወክሉ ያሏቸው አካሎች በወቅቱ ሁኔታ ላይ ውይይት አድርገዋል ብለዋል። ህገ ወጥ ድርጊት ፈጽመዋል ባሏቸው አካላት ላይም መንግስት ህጋዊ እርምጃ እንዲወስድ ሀሳብ አቅርበዋል ብለዋል። በህብረተሰቡ ዘንድ አለ የሚሉትን እንቅስቃሴ በሚከተለው አኳን ገልጸውታል።
ዛሬ ላይ ማለት ከትላንቱ በተሻለ ሁኔታ ሰላማዊ እንቅስቃሴ ነው ያለው። ህብረተሰቡ ማህበራዊ ህይወቱን ሊያስቀጥል የሚችልበት እድልና ሁሉም አካባቢ ላይ በተረጋጋ መልኩ ወደ ስራው የተመለሰበት አግባብ አለና ስለዚህ ከዛ አንጻር ከትላንትናው ዛሬ ላይ ያለው ሁኔታ በጣም የተሻለና ጥሩ እንደሆነ ያየንበት አግባብ አለና ስለዚህ ህብረተሰቡ ወደ ተለት መደበኛ ስራ ገብቷል። ደስ የራሱን እንቅስቃሴ እያደረገ ነው። ወደ ሌላ ቦታ የወጡ አካላት ተመልሰው ወደ ቀያቸው ሊገቡ የሚችሉበትን እድል እየተመቻቸ ነው ያለው።
ወይዘሮ ሂክማ በግጭቱ ሳቢያ በንብረት ላይም ሆነ በሰው ህይወት ላይ ስለደረሰው ጉዳት ከትናንቱ የተለየ መረጃ ሊሰጡኝ እንደማይችሉ ገልጸውልኛል። አቶ ካሳይ አርካይዶ የተባሉ የአካባቢው ነዋሪ በበኩላቸው ዛሬ የሆነውንና ራሳቸው ደረሰብኝ ካሉት ጉዳት ጋር አዛምደው ለቪኦኤ ገልጸዋል።
ዛሬም አልቀነሰም ጦርነቱ። ምክንያቱም ፊት ለፊት ሰራዊት እየተዋጋ በኋላ ቤት ንብረቶች እያቃጠሉ ነው። ብዙ ንብረት ወድሟል። ብዙ እዚህም ተፈናቅሏል ከቤት። ዛሬም ንብረቶች ብዙ እየተቃጠሉ ነው። በአይን እያየው ነው። ሩቅ ሆኜ እያየው ነው። እርሻ ላይ ያለው ይህል አሁን የእኛ አካባቢ ይህል መሰብሰቢያ ጊዜ ነው። ይህል ሳይ ወቀት ወደ ቤት ሳይግባ ማሳ ላይ ያለው ይህል በሙሉ እየተቃጠለ ማሽላ፣ በቆሎ ሁሉ እየተቃጠለ ነው። እስከ ዛሬ
በሰው ላይ ደረሰ ጉዳት አለ እናንተ አካባቢ?
አዎ፣ እኔ ላይ እኔ አባቴ ጋር የተወሰነ ንብረት ነበረኝ፣ ከብት ነበረኝ አካባቢ። ስለዚህ ያለው ንብረት በሙሉ ተቃጥሎ አልቋል፣ ወድሟል እንዳለ።
የኮንሶ ህዝብ በሰገን አካባቢ ህዝቦች ዞን ሳይሆን ራሱን በሻለ ኮንሶ ህዝብን በሚያካልል በዞን ደረጃ የተዋቀረ የአካባቢ አስተዳደር እንዲቀዳጅ ጥያቄ አቅርቦ በደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ውድቅ እንደተደረገበት ይታወሳል። ከኮንሶ ህዝብ ተወካዮች አንዱ እንደሆኑ የሚገልጹት አቶ ገመቹ የግጭቱ መንስኤ ይኸው ህጋዊ የህዝብ ጥያቄ ነው ይላሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እንግዲህ የዛሬው ፕሮግራማችን በዚሁ ይጠናቀቃል። በኮንሶ ጉዳይ ላይ እየተወያየን ነበረ ከስቱዲዮ ጀርባ።
አዎ፣ ምንድን ነው ኮንሶ እንግዲህ ከጳጉሜ 5 ጀምሮ ነው ይሄን ችግር የተፈጠረው። ከዚህ በፊትም በተደጋጋሚ የኮንሶን ጉዳይ ሪፖርት ስናደርግ ቆይተናል። በቀጣይም በተለይ በእሁድ ምሽት በዋናው ፕሮግራም ላይ ሰፋ ያለ ዘገባ ይኖራል። ለዛሬው ግን በዚህ የጋቢና ፕሮግራማችን ተጠናቋል። በፌስቡክ ቪኦኤ አማሪክ በትዊተርም ላይ እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
እንግዲህ በሰላም በጤና ያገናኘን ይያልን سنስተናግዳችሁ ያመሸነውን ይመስታው ታራጋውና
ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው ጉዟችሁ የሰመረ ይሁን ይያልን እንሰናበታለን
ነገ ዲጄ ፋትሱ ሙዚቃዎችን ይዞ ይጣበቃችኋል መልካም ምሽት በነገኩሶን እንገናኝ
በመኖር ተስፋ ዛሬም በፍርሃት ማየት በክቷቸው ነገም በስጋት የኔ ነው